ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከየመን በጅቡቲ በኩል ወደ 150 የሚጠጉ ስደተኞች ለኢትዮጵያ ተላልፈው ተሰጡ ሲሉ አንድ የዓይን እማኝ ገለጹ።
These migrants have asked IOM to assist them for voluntary return. It's voluntary.
እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት IOM ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ ተመሰረተ ነው።
የዓለም አቀፉ ከፍልሰት ተመላሾች ጉዳይ ተከታታይ ድርጅት IOM የጅቡቲ ኃላፊ ሊሊኒ ቨርሳሚ ናቸው። በአቢ ርዕሳችን ዝርዝሩን ይዘናል።
ነገ ረቡዕ ሊካሄድ ቀነ ቀጠሮ ተይዞለት የነበረው የሶማሊያው ፕሬዝደንታዊ ምርጫ ለሌላ ጊዜ ተላልፏል። ምክንያት ሙስናና ሌሎች ፈተናዎች። የዚህንም ዝርዝር በመጽሔቱ የትንታኔ ክፍል እናቀርባለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም ይዘናል። ከዛሬ ማክሰኞ ህዳር 20 2009 ዓመተ ምህረት ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየንን። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜናዎች። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት የነበረው የዮናታን ተስፋዬ ምስክሮች ሳይሰሙ ቀርተዋል። ለዚህም ምክንያቱ ምስክሮቹ ተሟልተው ባለመቅረባቸው መሆኑ ተገልጿል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዘገባ ልኳል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል በሰጠው ቀጠሮ መሰረት ትናንት የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ የመከላከያ ምስክሮችን የሚያሰማበት ዕለት ነበረ። ይሁንና አቶ ዮናታን ተስፋዬ ከቆጠራቸው ምስክሮች መካከል ዶክተር መረራ ጉድና፣ አቶ በፍቃዱ ኃይሉ እንዲሁም ዶክተር ዳኛቸው አሰፋ ሳይቀርቡ ቀርተዋል። ዶክተር መረራ ጉድና በአሁኑ ወቅት በውጭ አገር ስለሚገኙ ሊቀርቡ እንዳልቻሉ ታውቋል። አቶ በፈቃዱ ኃይሉ አዋሽ አርባ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለዋሉ ሊገኙ እንዳልቻሉ ተነግረዋል። ዶክተር ዳኛቸው አሰፋም መጥሪያ ስላልደረሳቸው አልቀረቡም ተብሏል። አቶ እስክንድር ነጋ ከማረሚያ ቤት የቀረቡ ቢሆንም መጥሪያው የተሰጣቸው ለምን እንደነበረ እንደማያውቁ ገልጸዋል። በዚህም ምክንያት የተከሳሽ ጠበቃ አቶ ሽብሩ በለጠ የደንበኛቸው ምስክሮች ተሟልተው መጥተው እንዲመሰክሩላቸው አመልክተዋል። ፍርድ ቤቱም ጥያቄያቸውን ተቀብሎ ታህሳስ 26 እና 27 ቀን 2009 ዓ.ም የመከላከያ ምስክሮቹ ተሟልተው እንዲመጡና እንዲመሰክሩ ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ በአቶ ዮናታን ተስፋዬ ላይ ባለፈው ዓመት ግንቦት ወር በፌስቡክ ገጹ በጻፈው ጽሑፍ ሳቢያ በሽብር ወንጀል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ትናንት ሰኞ በዩናይትድ ስቴትሷ የኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰውን ጥቃት የሶማሊያውያንና የሌሎችም የሙስሊም ማህበረሰብ መሪዎች አወገዙ። ጥቃቱን ያደረሰው በስደት ወዲህ ወደ ዩናይትድ ስቴትስ የመጣ የ20 ዓመት ዕድሜ ያለው አብዱል ረዛቅ አሊ አርታን የተባለ የሶማሊያ ተወላጅ መሆኑ ታውቋል። አርታን መኪናውን እያሽከረከረ ወደ ዩኒቨርሲቲው ቅጥር ግቢ ካመራ በኋላ እግረኞች ላይ ነድቶ ጉዳት አድርሶ ሲያበቃ፣ ሌሎች ደግሞ ከመኪናው ወርዶ በስለት ከወጋቸው በኋላ ነው በፖሊስ ጥይት ተመቶ የተገደለው። አጥቂው 9 ሰዎችንም አቁስሏል። የሙስሊም ማህበረሰብ መሪዎች ጥቃቱ በጣም አስደንግጦናል ነው ያሉት። የአሜሪካና የእስላማዊ ግንኙነቶች ምክር ቤት ካውንስል ኦን አሜሪካን ኤንድ ኢስላሚክ ሪሌሽንስ የተባለው ምክር ቤት እንዲሁም የሶማሌ ማህበረሰብ መሪዎች በአንድ ጋዜጣዊ ጉባኤ ላይ ሲናገሩ ይህን ጥቃት ኦሃዮ ውስጥ የሚኖሩ የማናቸውም እምነት ተከታዮች የሚያወግዙት ነው ካሉ በኋላ በጥቃቱ ለቆሰሉት ደህንነት እንጸለያለን፣ እርምጃ የወሰዱትን ፖሊሶችም እናደንቃለን ብለዋል። የአሜሪካና የእስልምና ግንኙነቶች ምክር ቤት ሊቀመንበር ሮኡላ ኦሎች
We as yet know nothing about the motivation of the attacker, but we do know of his Somali heritage.
አጥቂውን ለዚህ ነገር ምን እንዳነሳሳው የምናውቀው ነገር የለም። ትውልደ ሶማሊያ መሆኑን ግን እናውቃለን። ይህ ደግሞ አንዳንድ ሰዎች ይህን አሳዛኝ ክስተት ከእስልምና ሃይማኖትና ከሶማሌዎች እንዲሁም ከአጠቃላይ ከሙስሊም ማህበረሰብ ጋር ያላግባብ ለማያያዝ በቂ አድርገው ያገኙታል።
ማንኛውም ግለሰብ የሚፈጽመው ጭካኔ የተመላበትና ምንም ይቅርታ የማይደረግለት ይህን መሰል ድርጊት እርስ በርሳችን እንድንጠላላ ወይም ደግሞ ይባስ ብሎ ሌሎችን ይህን ድንገት ሌሎችን ለማጥቃት ሲጠቀሙበት ዳር ቆሞ መመልከት አይገባም ነው ያሉት። በኦሃዮ ኮሎምበስ ከተማ የሚገኙ ሶማሌዎች ማህበረሰብ መሪ ሐሰን ኦማርም ጥቃቱን ያደረሰው ሶማሊያዊ መሆኑን ስሰማ ማህበረሰባችንን እጅግ በጣም አሳዘነ ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ብራዚላውያን የእግር ኳስ ቡድን አባላትን ያሳፈረ አውሮፕላን ትናንት ሰኞ ማታ ኮሎምቢያ ሜዴይን ከተማ አቅራቢያ ተከስክሶ ቢያንስ 76 ሰዎች ሕይወታቸውን አጡ። የኮሎምቢያ የፖሊስ አዛዥ ጀነራል ሆዜ ጂራርዶ አቺቬዶ ከ81 ተሳፋሪዎች 5 ብቻ ተረፉ ብለዋል። ላሚያ የሚባል የአነስተኛ የቬኔዙዌላ አየር መንገድ ንብረት የሆነው አውሮፕላን የወደቀው ኮፓ ሱዳሜሪካ የደቡብ አሜሪካ ዋንጫ የመጨረሻ ግጥሚያ ተፋካፋዮችን ይዞ በመብረር ላይ ሳለ ነው። አውሮፕላኑ የወደቀበት ቦታ ለማየት እጅግ አስቸጋሪ በመሆኑ ለፈልጎ አዳኝ ሰራተኞች ሁኔታውን አክብዶታል ብለዋል። የብራዚል ፕሬዚደንት ሚሃኤል ቴመር የእግር ኳስ ቡድኑንና የሰለባዎቹን ቤተሰቦች ለመርዳት እንቅስቃሴ ጀምረናል ብለዋል። መንግስታችን የተጫዋቾቹና የጋዜጠኞቹ ቤተሰቦች የወደቀባቸውን ከባድ ሐዘን ለማቅለል የተቻለውን ሁሉ ያደርጋል ብለዋል ፕሬዚደንቱ። የኮሎምቢያ የሲቪል አቪዬሽን ባለስልጣን አልፍሬዶ ቦካኔግራ አውሮፕላኑ የወደቀው ነዳጅ አልቆበት ሊሆን እንደሚችል ቢታወቅም በምርመራው የመጀመሪያ ትኩረት የሚሆነው ግን የኤሌክትሪክ ብልሽት አግኝቶት ሊሆን ይችላል የሚለው ነው ብለዋል።
የመጀመሪያው የምርመራ ውጤቶች አውሮፕላኑ የኤሌክትሪክ ብልሽት ነበረው ቢሉም ሌሎች ምክንያቶች ሊኖሩ መቻላቸውን ከግንዛቤ ማስገባት ያስፈልጋል። ከአደጋው በሕይወት የተረፉ ሰዎች የሚሰጡት የምስክርነት ቃልም ትልቅ ቦታ ይኖረዋል።
በአደጋው ምክንያት የደቡብ አሜሪካ የእግር ኳስ ፌዴሬሽን ላልተወሰነ ጊዜ ማናቸውም እንቅስቃሴ እንዲቋረጥ አድርጓል። የፌዴሬሽኑ ፕሬዚደንት ወደ ኮሎምቢያ ሜዴይን ተጉዘዋል።
ኩባውያን በቅርቡ ላረፉት የቀድሞ መሪያቸው ፊደል ካስትሮ በሃቫና አብዮት አደባባይ አክብሮታቸውን መግለጣቸውን ቀጥለዋል። በነገ ረቡዕ ጀምሮ የሟቹ መሪ አስክሬን አመዱ ለሶስት ቀናት ከሃቫና በስተ ምስራቅ ወጣቱ አብዮታዊ ፊደል ካስትሮ እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ.ም ተዋጊዎቻቸውን ይዘው ሃቫና ላይ ገስግሰው መንግስቱን ወደ ተቆጣጠሩበት ወደ ሲየራ ማዩስቴራ ተራሮች አቅጣጫ ይወስዳል። ዊሊያም ሊዮ ግራንዴ የአሜሪካ ዩኒቨርሲቲ የላቲን አሜሪካ የፖለቲካ ጉዳዮች መምህር ናቸው። ስለዚህ ጉዞ ሲናገሩ ጉዞው የካስትሮ አገዛዝ ምዕራፍ መደምደሙን የሚያሳይ ተምሳሌታዊነት አለው ይላሉ።
ትናንት ሰኞ በዋና ከተማዋ ሃቫናና ካስትሮ የኪዩባን አብዮት በ1953 ዓ.ም በጀመሩበት በምስራቋ ሳንቲያጎ ከተማ የመታሰቢያ ጸሎት እየተደረገ ነው። የቀድሞ መሪ ህልፈት ይፋ እንደሆነ የኪዩባ መንግስት ህዝቡ ለካስትሮ የሶሻሊስት ርዕዮተ ዓለም ታማኝነቱን ቃል በመግባት ፊርማውን እንዲያኖር አሳስቧል። ይኸውም እየተደረገ ነው። ፊርማዬን ያኖርኩት ጥሩ ሰው ስለነበሩ፣ በጣሙን ስለምንወዳቸው፣ ለሳቸውና ለቆሙለት ዓላማ ታማኝነታችንን ለመግለጽ ነው ሲሉ የጸጥታ ጥበቃ ሰራተኛ የሆኑት አርሲድ ጂዬ ለሮይተርስ ገልጸዋል። ለሁሉም ሰው ጥሩ ነበሩ። ወደ ውጭ ሀገር ሁሉ ዶክተሮችን ሲልኩ፣ ደሃን ሲረዱ የኖሩ ናቸው ብለዋል። ምንም እንኳ ብዙዎች በራሳቸው ተነሳሽነት ሀዘን ለመግለጽ ይውጡ እንጂ ብዙ ሰዎች ደግሞ የሀገሪቱ መንግስት አዟቸው ነው የወጡት። ስለምን ከህዝቡ 80% የመንግስት ሰራተኛ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመርነው መደበኛው ፕሮግራም በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
ቁጥራቸው 150 የሚደርስ ኢትዮጵያውያን ስደተኞች ከየመን በመርከብ ተጭነው ጅቡቲ ከደረሱ በኋላ በተጫኑባት መርከብ ያለ ፍላጎታቸው በዓለም አቀፉ የፍልሰት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም አማካኝነት ለኢትዮጵያ መንግስት ተላልፎ ተሰጥተዋል ሲል አንድ በጅቡቲ የሚኖር ስደተኛ ለአሜሪካ ድምፅ ገለጠ። ዓለም አቀፉ የፍልሰት ጉዳዮች ተከታታይ ድርጅት አይኦኤም ስደተኞቹ ተላልፈው አልተሰጡም፣ በፍላጎታቸው ጠይቀው የተመለሱ ናቸው ይላል። በሌላ በኩል የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በዚህ ዓመት 79 ሰዎችን በዚህ አካባቢ ሕይወታቸው አልፏል ብለዋል። ጽዮን ግርማ ተከታትለዋለች።
ስሙን መግለጽ ያልፈለገና ሁኔታውን ስከታተል ነበር ያለ አንድ በጅቡቲ የሚገኝ ስደተኛ ለአሜሪካ ድምፅ እንደተናገረው 150ዎቹ ስደተኞች ወደ ኢትዮጵያ የተመለሱት በፍቃዳቸው አልነበረም ይላል።
150 የሚሆኑ ኢትዮጵያ ስደተኛ ከየመን በመርከብ ተጭኖ በአይወይም ወደ ጅቡቲ አይወይም ተሰጦ ነበር። ነገር ግን የተደረገ ጅቡቲ ከደረሱ በኋላ ሌላ ነገር ተፈጠረ። የጅቡቲ መንግስት የኢትዮጵያን ስደተኛ በተለይ ኦሮሞ እና አማራ በቃ ሪሴትልመንት ወይስ ክለላ ወይስ ፕሮቴክሽን እንዲያገኙ ስለማይፈልግ ቀጥታ በአይወኒ ጅቡቲ እና ከኢትዮጵያ የተደወሉ ከኢትዮጵያ ኤምባሲ አለ እዚህ ከኢትዮጵያ ኤምባሲ ወደ እነዚህ ስደተኞች የሆነ ፎርም አስሞልቶ ቅዳሜ ያለፈ ቅዳሜ አውሮፕላን ወደ ኢትዮጵያ በግብ አስገድዶ ተጭኗል ማለት ነው።
ወጣቱ እንደሚለው ስደተኞቹ ከየመን ተመዝግበው ጅቡቲ የገቡት መጠለያ ጣቢያ ገብተን ጉዳያችን ያልቃል ብለው እንጂ ተላልፈን እንሰጣለን ብለው አይደለም ይላል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም የጅቡቲ ተወካይ ሌልኒ ቪራሳሚ እነዚህ 150 ስደተኞች የተመለሱት በፈቃዳቸው መሆኑን የሚገልጽ አስፈላጊውን ፎርም ሞልተውና ወደ ሀገራቸው መመለስ እንደሚፈልጉ ጠይቀው የተመለሱ ናቸው ብለዋል።
These migrants have asked IOM to assist them for voluntary return.
እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ የተመሰረተ ነው። እኛ ያደረግነው ምንድነው? በፈቃዳቸው የመን ላይ መዝግበን ሕክምናና የስነ ልቦና ድጋፍ ለሚያስፈልጋቸው ድጋፍ አድርገን ከየመን በቀጥታ ወደ ኢትዮጵያ መውሰድ አስቸጋሪ ስለሆነና ሌላም ምንም አይነት መንገድ ስላልነበረ ወደ ጅቡቲ ያመጣናቸው አምጥተን ወደ ኢትዮጵያ መለስናቸው።
ጉዳዩን ስከታተል ነበር ያለው ወጣት ግን ስደተኞቹን የማየት አጋጣሚ እንዳልነበረውና ስደተኞቹ ኢትዮጵያ ከነበረው ሁኔታ አንጻር መመለስ የሚፈልጉ አልነበሩም ይላል።
እኔ በአካል እነዛን ሰዎች ማየት እድል አግኝቼ ነበር። ይላክሳሉ። አንዳንድ እንደውም ሁለት ስደተኛ በአጥር የሆነ በሽቦ በቃ በሽቦ የተጠረ ግቢ ትንሽ ግቢ ውስጥ ነበሩ። ከዛ ሁለት ለማምለት ሲሞክሩ እንደውም ተጎዶ ነበር። አንዱ አምልጧል፣ አንዱ ይዟል። ስለዚህ ሪያሊቲ ግራውንድ ላይ ያለው ነገር እንደዚህ በቃ ምን ፎልስ ነው። ስለዚህ
የፍልሰተኞቹ ድርጅት የጅቡቲ ተወካይ ሌልኒ ስደተኞቹ ማንንም ለማናገር በሚችሉበት ቅርብ ቦታ ስላልነበሩ የተባለው ሐሳብ ከነርሱ ወጥቷል የሚለውን እንደሚጠራጠሩ ይናገራሉ። ሉዋን የተባለው ስደተኞቹ የነበሩበት ጅቡቲ የሚገኘው መጠለያ ጣቢያ በሶማሊያ ጠረፍ ላይ ያለ በቀላሉ ለመሄድ ምቹ ያልሆነ ቦታ ነው ብለዋል። የዓለም አቀፉ የፍልሰተኞች ድርጅት የየመን ተወካይ ሻባ ሙአሊሚን ስደተኞቹ በፍቃዳቸው የተመለሱ እንጂ በፍጹም ተላልፈው የተሰጡ አይደሉም ብለዋል።
አስገድዶ መመለስ ቢሆን ኖሮ የመንግስት እጅ የዓለም አቀፍ የፍልሰተኞች ድርጅት አይሆንም ነበር።
አሁን 150 ስደተኞች በፍቃዳቸው ወደ ኢትዮጵያ መመለሳቸውን፣ ወደ ቀያቸው እንዲገቡ መደረጋቸውን፣ ስደተኞቹም ከኦሮሚያ፣ ከአማራ፣ ከትግራይና ከአፋር ጭምር የተሰደዱ መሆናቸውን የፍልሰተኛ ድርጅቱ የጅቡቲና የየመን ኃላፊዎች ተናግረዋል። በተያያዘም የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በመቶ ሺዎች የሚቆጠሩ የአፍሪካ ስደተኞች በተለይ ኢትዮጵያውያንና ሶማሊያውያን ራሳቸውን ለአደጋ አጋልጠው የጦርነት ቀጠና የሆነችውን የመንን አቋርጠዋል ብለዋል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ ባደረሰችን ዘገባ በዚህ ጉዞ በትንሹ 79 ሰዎች በዚህ ዓመት ህይወታቸውን ማጣታቸውን ኮሚሽኑ ሪፖርት አድርጓል። ኮሚሽኑ በመጪው ታህሳስ ወር የጉዞን አደገኛነት የሚገልጽ መረጃን የማሰራጨት እቅድ መያዙንም አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ቃል አቀባይ ዊሊያም ስፒንድለር ለአሜሪካ ድምጽ ሲናገሩ የቅስቀሳ ስራው ውጤታማነት ውስን ቢሆንም መረጃውን ለሚጠቀሙበት ጠቃሚ በመሆኑ አደገኛውን ባህር አቋርጠው የመን ሲገቡ ምን እንደሚያጋጥማቸው እናስተምራለን ብለዋል።
At the same time they cannot be expected to simply discourage people who are fleeing.
ከመኖሪያ ቀያቸው በጦርነቶች የሚደርሱባቸውን ጥቃቶችና ድርቅና ረሃብን ሽሽት የሚፈናቀሉና የሚፈልሱ ሰዎችን ጉዞ ማደናቀፍ ወይንም ማጣጣል አይጠበቅባቸውም። እነዚህ ዘመቻዎች ጠቃሚና አስፈላጊ መሆናቸውን ያህል ስደተኞችን ከቤት ንብረታቸው የሚያሸሿቸውን ጉዳዮች ከመሰረቱ ማሻሻልም ይገባል። እነዚህን ጣምራ ጎን ለጎን መተግበር ካልተቻለ ስኬታማ መሆን አይቻልም።
አስቸጋሪውን ጉዞ አልፈው የመን የደረሱ ፍልሰተኞች ለጥቃት ይጋለጣሉ ይላሉ።
UNHCR has received reports of physical and sexual abuse, deprivation of
UNHCR የአካልና የጾታ ጥቃቶች እንደተፈጸሙ መረጃ ደርሶታል። ሰዎችን የግዜሩሃና እህል ከመከልከል አንስቶ ጠለፋ፣ የንብረት ዘረፋ፣ በስቃይ ይዞታ አስገድዶ ሥራ ማሰራት የመሳሰሉት ወንጀሎች በሕገወጥ አዘዋዋሪዎችና አደገኛ ወንጀለኞች ይፈጸማሉ። ከዚያም በተጨማሪ የመታሰርና ወደ ሀገራቸው የመመለስ ዕጣም ይገጥማቸዋል። በግጭቶች መሃል የሰላማዊ ሰዎች ደህንነት አለመጠበቅ አዳዲስ ስደተኞችና ፍልሰተኞችን የሚበዘብዙ አዘዋዋሪዎችና የወንጀል ቡድኖች እንዲስፋፉ በር ከፍቷል።
በስደተኞች ኮሚሽኑ ሪፖርት መሰረት ስደተኞቹ ይህን ሁሉ መከራ አልፈው ወደ የመን የሚገቡት የተወሰኑት ወደ ሳውዲ አረቢያ ተሻግረው ስራ ለመስራት ሲሆን የተወሰኑት ደግሞ ወደ አውሮፓ ሀገራት ለመሻገር ነው ይላል።
የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮን ግርማ ነች ያቀረበችው። በጃለን የገመዳ የተሰናዳ ነው። የሶማሊያው ፕሬዝደንታዊ ምርጫ ነገ ረቡዕ ሊካሄድ ቀነ ቀጠሮ ቢያዝም የሀገሪቱ የምርጫ ቦርድ ግን ለሌላ ጊዜ መተላለፉን ትናንት ይፋ አድርጓል። የሙስናና ሌሎች ፈተናዎች ክሶች እየተሰሙ ባሉበት ሁኔታ የምርጫው ለሌላ ጊዜ መተላለፍ በጠቅላላው የምርጫ ሂደት ላይ ምን አይነት አንድምታ ይኖረው ይሆን ስትል የአሜሪካ ድምጿ ጂል ክሬግ የሶማሊያ ጉዳይ አዋቂዎችን አነጋግራ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል።
ወሰብሰብ ባለው የሶማሊያ የምርጫ ስርዓት መሰረት የተለያዩ የጎሳና የክልል ተወካዮች የሁለቱን ብሔራዊ ምክር ቤቶች 50 በመቶ አባላት ሲመርጡ፣ ቀሪው የሸንጎ አባላት ተመርጠው ውጤቱ እስኪታወቅ ድረስ ፕሬዝዳንታዊ ምርጫ አይካሄድም። እናም በሶማሊያ ህገ መንግስት መሰረት የአገሪቱ ምክር ቤት አባላት የቀጣዩን የሶማሊያ ፕሬዝዳንት እስኪወስኑ ድረስ ገና ረዘም ያለ ጊዜ ሊወስድ ነው። አብዲ ወሃብ ሼክ አብዲ ሳመድ በናይሮቢ ነዋሪ ሆኑ የሶማሊያ ጉዳይ ተንታኝ ናቸው። የምርጫው ሂደት ለመራዘሙ ግድ የሆነበትን ምክንያት ቢረዱም ፈጥኖ መካሄድ ግን አለበት ባይ ናቸው።
If the current selection process failed to conclude
ያሁኑ ምርጫ ሂደት በሚቀጥሉት 15 ቀናት ውስጥ የማይጠናቀቅ ከሆነ የርዕሰ ብሔሩ የፓርላማና የሕግ መወሰኛው ምክር ቤት አባላት ሕጋዊነት ተጠያቂ ይሆናል።
የሶማሊያ የምርጫ ቦርድ ኃላፊ ትናንት ሰኞ ነው አዲሱ ፕሬዚዳንት ከአንድ ወር ብዙም ያልዘለለ ጊዜ የቀረው የአውሮፓውያኑ አዲስ ዓመት ከመባቱ አስቀድሞ ይመረጣሉ ሲሉ ያስታወቁት። ይሁን እንጂ የጉቦ ወከባና ደንብ ያልተከተሉ የተወካዮች ለውጥን የመሳሰሉ ጉዳዮች የምርጫውን ሂደት ጥያቄ ውስጥ አስገብተውታል። የሶማሊያ ተወላጅ የሆኑት አብዲ ሳማተር በዚህ በዩናይት ስቴትሱ የሚኒሶታ ክፍለ ግዛት የሚኒሶታ ዩኒቨርሲቲ የመልክዓ ምድር ጥናት መምህር ናቸው። ይህን መሰል ችግሮች የምርጫውን ውጤት ያገድፉታል ነው የሚሉት።
አይበለውና
ከአንዳች የቁማር መጫወቻ ስፍራ ብሆን ይህ ምርጫ እንደ አውሮፓውያኑ የዘመን አቆጣጠር በ2012 ከተካሄደውም ሆነ ከዚያ በፊት ከተካሄደው ይበልጥ የተበታተነችና ንቅዘት የተንሰራፋባት ሶማሊያ እንድትፈጠር ምክንያት ይሆናል ብዬ ባለፉት 30 ዓመታት በሥራዬ ያጠራቀምኩትን ገንዘብ ለውርርድ አቀርባለሁ። በባህል፣ በምጣኔ ሀብቱና በፖለቲካው በሁሉም ጎራ ማለት ይቻላል ተንሰራፍቶ የሚታየው ሙስና በቃላት መግለጽ ከሚቻለው በላይ ነው።
አህመድ ሶሊማን ደግሞ ዋና መቀመጫውን በለንደን ያደረገው ዓለም አቀፉ የፖሊሲ ጉዳዮች ጥናት ተቋም ቻንታም ሃውስ የጥናት ባለሙያ ናቸው። ሙስና የበረታ ችግር ነው፣ ነገር ግን አዎንታዊነታቸው የጎላ አንዳንድ ክንዋኔዎች መዘገባቸውን የሚያረጋግጡ ማሳያዎችም አሉ ባይ ናቸው።
There are also positive signs just in the very nature of how this election is being followed and it's being much more widely
ይህን ምርጫ ሰዎች በተለያዩ መገናኛ ብዙሃን እየተከታተሉና እየዘገቡበት መሆኑ ራሱ አንድ አዎንታዊ ገጽታው ነው። በማህበራዊ መገናኛ ብዙሃን በእጅጉ እየተዘገበ ነው። ማህበራዊ መገናኛው ደግሞ እያንዳንዱን መቀመጫ እያንዳንዱንና ለዚያ መቀመጫ የሚወዳደሩ ግለሰቦችን እየቆጠረ ነው። ስለዚህ በምርጫው ላይ ብዙ የቅርብ ክትትል አለ።
ሶማሊያውያን ጥብቅ ከሆነው የምርጫ ሂደት መዛነፍ ወይም መለወጥ ይልቅ የምርጫውን ሂደት ማጠናከር ይበልጣል ብለው ያምናሉ።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ እናልፋለን። በመጪው እሁድ የአዲስ አበባው የኢትዮ ኩባ ወዳጅነት አደባባይ የሚካሄደው ስነ ስርዓት ፊደል ካስትሮና አገራቸው የዋሉልንን ውለታ የምናሳውቅበት ነው ሲሉ በኩባ የተማሩ ኢትዮጵያውያን ተናገሩ። እንባ እየተናነቃቸው ይህን የተናገሩ አንዲት ኢትዮጵያዊት ሐኪም ፊደል ለራሱ ሳይሆን ለሌሎች የኖረ ነው ብለዋል። እስክንድር ፍሬው ዘገባ አለው።
በልጅነት በወጣትነት እድሜያቸው ከሀገር ርቀው ውቅያኖስ አቋርጠው የተጓዙ ከወገን ተለይተው የሄዱ ኢትዮጵያውያን በደሴቲቱ ሀገር የተጠበቃቸው ሌላ ወገን ነው። በ1970ዎቹ በኩባ የተማሩ ኢትዮጵያውያን አስተያየት በዚህ ይጠቃለላል። ዛሬ ያነጋገርኳቸው እነዚህ ኢትዮጵያውያን የኩባ ተማሪዎች ይህንን አንጸባርቀዋል። በ1970 ዓመተ ምህረት የመጀመሪያ ዙር የኩባ ተጓዦች ሆነው ከሄዱ 4000 ኢትዮጵያውያን ታዳጊዎች አንዷ የነበሩት ዶክተር ሙሉ ዓለም ገሰሰ ካስትሮን ለመግለጽ ኩባን ለማመስገን እንባ ያቋረጣቸው ተቸግረዋል። ውለታቸው በበቂ ሁኔታ አልተነገረም አልተወራም ባይ ናቸው።
እኔ አንድ ነገር የምናገረው ምንድነው? በአሁኑ ሰዓት ኢትዮጵያ ላይ ኩባ ለኛ ያደረገችልን አይነት ነገር ማኒፌስትድ አይደለም። አሁን ዛሬ ሰለሞት አይደለም። እኔ በጣም የማዝነው ማለት ነው ለዚህ ሁሉ ህዝብ ላደረገችው ነገር ምን ሰማው ነገር የለም። በቃ በጠቅላላ አይከለጽም። በቃ ተደፍኖ የኖረ ነገር ነው እና በህክምና ብቻ ሳይሆን በኢንጂነሪንግ በኢኮኖሚክስ ሁሉንም እዛ ተምረው በጠቅላላ ይመጡት ኢትዮጵያን ለኢትዮጵያ እያገለገሉ ያሉ ናቸው ከጦርነቱ ውጪ። ስለዚህ ከመጀመሪያ ጀምሮ ኢትዮኩባ የሚል ማህበር አቋቁመን ያን ለማሳወቅ በጣም ሞክራለን። ግን እኔ ብዙ የወጣ ነገር አለ ያ ይቆጨኛል ሁልጊዜ ማለት ነው። አሁን ውለታ በተቻለ መጠን መግለጽ እንፈልጋለን። ምን እንዳደረገልን ኢትዮኩባ ህዝብ አሁን የት ላይ እንዳለን እንዲያቀፈልጋል።
ብዙዎቻችሁ አሁን ሳናገራችሁ እዛ የተማራችሁ ተማሪዎች ፊደል ነው የምትሏቸው? አብዛኛው ሰው ካስትሮ የሚለው ቃል ይቀላል። ከቅርበት የመነጨ ነው ወይስ እዛም ህዝቡም ፊደል ነው የሚለው? አብዛኛው
ፊደል ነው ሁሉ ነገር መጣ ፊፎ ነው እንደውም የምንለው ፒፖ ወይም ፊፎ ከቅርበት አንጻር ነው። እንደውም በድሮ እኔ እያንዳንዱ ሰው ዋለት ውስጥ የሱ ፎቶ የሌለ የለም።
እርሶ ነበሩት የሳቸው ፎቶ በእጅ ፖርሳዎት ውስጥ
ሁልጊዜ ቤቴም ቢሆን አሁን የሱ ፎቶ አለ። እና አንድ ትልቅ ነገር የምነግርህ ምንድነው ለምሳሌ መሞት ባይቻል ጭንቅላቱ እንዳለ ሆኖ በቃ አንድ ሰው በአለም ላይ ይፈቀር ቢባል እኔ ለሱ ነው የምፈቅድለት እግዚአብሔር ቢፈቅድልን። እና እንደዚህ አይነት ሰው ነው ለሱ ያልኖረ ለሰው የኖረ ለኩባ ብቻ አይደለም ለአፍሪካ ብቻ አይደለም ለላቲን አሜሪካ ብቻ አይደለም ለዓለም እስከዛሬ ድረስ ኩባ ለኢትዮጵያ ያደረገችው በጣም ብዙ ነው። እና እኔ ሩህዬ ናት በቃ እኔ ኩባ ለኔ ኑሮዬ ናት። ኑሮዬን ሰጣኛለች ትምህርቴን ሰጣኛለች ሐኪም ሆኜ 30 አመት ሳገለግል ለህዝቡ እንድታደግ ያረጋች ምንድነው በቃ ለሰው ልጅ ትልቅ ነገር በመስጠት ቁጭ ብሎ በማውራት በማክበር ዴዲኬትድ በመሆን ሃርድ ወርከር ናቸው። ስራ በጣም ነው የሚወዱት። በቃ ስራ ነው በቃ በሚዝናኑበት ጊዜ በራሳቸው ሰዓት ይዝናናሉ። ስለዚህ ይሄ እኔ ሁሉ ጊዜም የምናገረው ነገር ነው። እንባስም ያቀል ሁሉ ጊዜም የምናገረው ነገር ነው። እዛ በመማሬ ህክምናን ብቻ ሳይሆን የኑሩን መሰረት ያገኘሁበት።
ከስንት ያክል ጀምሮ ነው ተማራችሁት? እንግዲህ ሰማዛ ትምርት አለ ከአራተኛ ክፍል ጀምሮ ነው ትምርት ቤቶቹ ኢትዮጵያዊ ሲያሜ ነው ያላቸው።
እኔ 11ኛ ሆኜ ነው የሄድኩት። እቴ 8ኛ ሆና ወንድሜ 6ኛ ክፍል ሆነው ነው የሄዱት።
ስለዚህ እርሶ እንደሄዱ መንግስቱ ኃይለ ማርያም ትምህርት ቤት የሚባለው ነው የገቡት እዛ?
አዎ። እና እሱ ብቻ ሳይሆን ፊደል እንደዚህ በቃ በቅርባችን መጥቶ መንግስቱ ኃይለ ማርያም ያን ጊዜ ልብስ ይዞልን ይመጣ ነበር። በአመት አብሮት ይመጣል። በጣም ይዋደዱ ነበር እና ትምህርት ቤታችንን ሁሉ ነበር የሚጎበኘው። እኔ በጣም የሚገርመኝ ብዙ ነገሩ ነው። አንድ ነገር ሊያስጎበኙት እንኳን ሲመጣ ምናልባት ተዘጋጅተውበት ነው ብሎ ስለሚያስብ ያልተዘጋጁበትን ቦታ ላይ ሄዶ ያያል።
በድንገት ነው የመጡት።
በድንገት እና ጠቅላላ ለህዝቡ የቆመ በጣም አባታችን።
የጭንቅላት የህብለ ሰረሰርና የነርቭ ቀዶ ህክምና ስፔሻሊስት የሆኑት ዶክተር ዘነበ ገድሌ ደግሞ በ1972 ዓ ም በውጤታቸው ተመርጠው ኩባ ከተላኩ 100 ኢትዮጵያውያን ተማሪዎች አንዱ ናቸው። ካስትሮ ኢትዮጵያውያንን ጨምሮ ለታዳጊ ወጣቶች የሰጡት ትኩረት ከፍተኛ እንደነበር ይናገራሉ።
ትኩረታቸው የነበረው ወጣቶቹ ላይ ነው። ይሄ ሁልጊዜ አይረሳኝም። ዜና ላይ የምናየው አጎንብሰው አቅልቅለው በጣም ረጅም ናቸው፣ ግን ህጻናቶችን አጎንብሰው አቅልቅለው ሲያናግሩ በየጋዜጣው ላይ የሚወጣው በየመጽሔቱም ላይ የምታየው አጎንብሰው አቅልቅለው ግን ጊዜ ወስደው አዳምጠው የሚያሳልፉት ጊዜ አይረሳኝም እና በዛ ነው የምገልጸው። እዛም ላይ ትልቅ ስራ ሰርተዋል ህጻናቶች። ማንም ሰው ቢሆን ልጁን በጊዜ ትምህርት ቤት መውሰድ እንዳለበት የሚል መርህ ስላለ ወልጅ ያለው ብቻ ሳይሆን ማስተማርም ግዴታ ነበር፣ ልክ እንደ ጤናው።
እዚህ ላይ ዶክተር ዘነበ ለምሳሌ በትምህርቱ ጠቅሰዋል፣ ኢትዮጵያውያን ከፍተኛ ትምህርታችሁን የተማራችሁ 5000 እንደምትሆኑ መረጃዎች ያሳያሉ። ወደ ኩባ በመሄድ በሶማሊያ በዚህ አድባሪ ወረራ ጊዜም ከኢትዮጵያውያን ጎን በመቆም ኩባውያን መዋጋታቸው ይታወሳል፣ መስዋዕትነትም ከፍለዋል። ምን ያህል ትኩረት ተሰጥቶታል? ምን ያህል ይታወቃል በእርሶ ግምት በካስትሮ አመራር ወይም ካስትሮ ራሳቸው ያደረጉት አስተዋጽኦ ማለት ነው?
እንግዲህ እኛ 60ዎቹ መጨረሻ የነበረው ጦርነት በተካሄደ በ2-3 ዓመት አካባቢ ነው ውጭ የወጣ ነው። ዜጎቹ ሲያገኙን ወዲያው ነው የሚለዩን፣ ኢትዮጵያውያኖች ናቸው። እኔ እኮ ወንድሜ እዛ ሄደዋል፣ እዛ ነው ያለው። ትልልቆቹን ሰዎች ስናገኝ ልጄ እዛ ነው ያለው፣ በጣም ነው ህዝቡ እናንተን የሚወደው፣ ከሌላ ሀገር ይልቅ እናንተን በጣም ይወዳል፣ እናንተ በጣም ትረዳላችሁ የሚል ይነግሩናል። ይሄ ብቻ ሳይሆን እነሱ ራሳቸው ስለ ጦርነቶቹ ቦታዎች ሁሉ ይነግሩሃል። የጦርነቱ ቦታዎች እዚህ ቦታ ላይ ተካሂዷል።
በሶማሊያ ወረራ ጊዜ የተካሄዱ ጦርነት የተካሄደባቸውን ቦታዎች ማለት ነው።
ቦታዎች በሙሉ በስም እየጠቀሱ ነው የሚነግሩሃል። እና የማይረሳኝ ነገር ምንድን ነው፣ በቃ ሀረርን ከተማ እኔ አላውቀውም በዛን ሰዓት። ስለ ሀረር ከተማዎች በቃ ይነግሩሃል። በቃ እዛ በተለይ ደርሰው የመጡትን ካገኘሃቸው በተለይ ዝርዝር ሲገቡ በቃ የዛ ሀገር ነዋሪዎች የነበሩ ነው እስከማፈር ድረስ። በቃ ከተማውን በደንብ አድርገው ያውቋታል። ለወጣ ገባውን በደንብ ኮረብታውን በደንብ ያውቃሉ። እና የራሳቸው አድርገው እንደተዋጉ ነው የምትመለከተው። ለመርዳት የመጡ ሳይሆን የራሳቸውን ሀገር ነፃ የሚያወጡ ለራሳቸው ሀገር የሚዋጉ አይነት ነገር ነው ይመስል የነበረው።
የፊታችን እሁድ በአዲስ አበባው የኢትዮ ኩባ የወዳጅነት አደባባይ በሚካሄደው የመታሰቢያ ስነ ስርዓት እነዚህ በዚያች ሀገር የተማሩ ኢትዮጵያውያንና ሌሎችም እንግዶች እንደሚገኙ ይጠበቃል። እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ኩባ የተማሩ ኢትዮጵያውያን ስለ ፊደል ካስትሮ ያላቸውን ትዝታ፣ የሚሰማቸውን ውለታ እንዳካፈሉት ነው የሰማ ነው። በሌላ በኩል ባለፈው አርብ በ90 ዓመታቸው ከዚህ ዓለም በሞት በተለዩት በፊደል ካስትሮ ምክንያት ሀገራቸው ውስጥ ህልፈት ምክንያት ሀገራቸው ውስጥ ለውጥ ሊመጣ እንደሚችል የደሴቲቱ ሀገር ነዋሪዎችና በውጭ ያሉ ኩባውያን አሜሪካውያን ተስፋ ያደርጋሉ። በታወከችው በኩባ ለአስርት ዓመታት በላይ የሰብአዊ መብቶች ጥሰት መፈጸሙ እንደሚዘገብ የሚታወቅ ነው። እነዚያ ተስፋ የተጣለባቸው ለውጦች ግን በቀላሉ ሊመጡ እንደማይችሉ ይነገራል። አድማጮች፣ ወደ ቀጣዩ ርዕስ እናልፋለን።
That had Cuba under oppression and repression for almost 6 decades is no longer with us.
ይሄ እንግዲህ ከዚሁ ርዕስ ጋር የተያዘ ነው። ቆንጂት፣
ሊትል ሃቫና በመባል በምትታወቀው የማያሚ ፍሎሪዳ ከተማ ኩባውያን አሜሪካውያን በብዛት ወጥተው በካስትሮ ማለፍ የተሰማቸውን ደስታ ሲገልጹ ነው የታዩት። ቀደም ሲል የተሰማው ክፉ የአምባገነን አስተዳደር ነበር። ለ60 ዓመታት ግድም የቆየው ጭቆና አሁን የለም። በመሆኑም የኩባ ሕዝብ ለነጻነትና ለዲሞክራሲ የጀመረውን ጉዞ ይቀጥላል ሲሉ ነው የተሰሙት።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ30 ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን ልንያያዝ ነው። አስቀድሞ የሚቀርበው ሐኪሞን ይጠይቁ የሐኪሞን ይጠይቁ አዘጋጅ አሉላ ከበደ እዚሁ ጎኔ በመሆን ራስህ ታስተዋወቀው።
አመሰግናለሁ ቆንጂት። መንደርደሪያዬን ወደ ጥያቄ ልቀየር ነው። የብርድ በሽታ አሞሽ ያውቃል ወይ? በቤተሰብ ውስጥ የብርድ በሽታ አሞታል የተባለ ሰው ታስታውሻለሽ?
ብርድ ብርድ አለኝ ብዬህ አላውቅምና ነው።
ብርድ ብርድ አለኝ ትክክል ነው። አንዳንዴ በህመም የሚመሰልና ራሱን የቻለ ህመም ተደርጎ የሚወሰድበት አሻሚ ጉዳይ አለ። ለመሆኑ ብርድ የሚባል በሽታ አለ ወይ? ከሆነስ የትኞቹ ምልክቶች ናቸው ለዚህ ብርድ ለተባለው በሽታ የሚወከሉት በሱ መታያነት የሚገለጹት የሚል ጥያቄ መንደርደሪያነት ባለፈው ሳምንት የጀመርነው ፕሮግራም ነው። ቆንጅት ብርድ በሽታ አለ ወይና ብርድ ብርድ ይለኛልን እንዳንቺ የለዩ አይመስለኝም ብዙዎች። ፕሮግራሙ ከቀረበን በኋላ የቀረቡ ሀሳቦች አሉ። ለሁሉም ታዲያ በብርድ ጊዜ የተለመዱ የሚከሰቱ የህመም አይነቶች አሉ። አንዳንዶቹ ከብርድ ጋር ግንኙነት የሌላቸው በቅዝቃዜ ወቅት መምጣታቸውን እንኳን ልብን ማንላቸው ጭምር ናቸው በዛሬ ውይይታችን የምንመለከታቸው።
ጥሩ ነው። አሁን ቅዝቃዜ እየመጣ ስለሆነ ማወቃችን ይጠቅመን።
ልክ ነው። ሁለቱም ጋር ነው ደግሞ ይህ ጥያቄ ከኢትዮጵያም ከዚህ ከዩናይት ስቴትስም ደርሶናል። እንደሚታወቀው በዚህ ዩናይት ስቴትስ ነዋሪዎች በዚህ አካባቢ በዚህኛው ዓለም የሚኖሩ ሰዎች የበረታው ቅዝቃዜ የሚገባበት የበረዶ ክምር የሚታይበት ጊዜ እንደመሆኑ ሁሉ ኢትዮጵያ ማታ ማታ ላይ ይበርዳል፣ ቀን ቀን ደህና የአየር ጠባይ አለን ያሉኝ ይህን ፕሮግራም እየሰራሁ ሳለ ጠይቄ ነበረ።
ጥሩ ነው አሉላ። እንግዲህ ከበረደሽ ትንሽ መጠጥ ተጎንጭበት እስካላልከኝ ድረስ
አለልሽም። መላዎች አሉ። ታዲያ እንግዳችን እናስተዋውቃለሁ። ዝግጅቱ ውስጥም ይገኛሉ። እንዳልኩት ከብርድ የሚሻገሩ ግን በዚህ ወቅት የሚታዩ የበሽታ ሁኔታዎችን በቅዝቃዜ ወራት ወይም በክረምት የሚከሰቱ የህመም አይነቶችን እንመለከታለን። የውስጥ ደዌ ሐኪሙ የሐኪሙን ይጠይቁ ቤተኛ ናቸው። ዶክተር አሸናፊ ዋቅቶላ በዚህ በዩናይት ስቴትስ በአጎራባቿ በዋሽንግተን አጎራባቿ የሲልቨር ስፕሪንግ ከተማ የግል ሕክምና ክሊኒክ አላቸው። ከዶክተር አሸናፊ ጋር ባለፈው ሳምንት ያነሳነውን አንድ ጥያቄ መለስ ብዬ በማስታወስ እንደረደራለን። በቅዝቃዜ ወራት ማንኛውም ሰው ለህመም የሚጋለጥባቸው በተለይ ከመተንፈሻ አካላት ህመም ጋር የተዛመዱ ብርድ ሊያባብስ የሚችላቸው ወይም ከፍተኛ ቅዝቃዜ ሊቀሰቅስ የሚችላቸው የህመም አይነቶች የቶቹ ናቸው? ከመተንፈሻ አካላት ውጭ ያሉትንም ሊያዛምዱልን ይችላሉ?
አዎ፣ እንግዲህ የሳምባ እና የመተንፈሻ ስርዓቱን ከሚጠቃባቸው እንደ አስም የመሳሰሉ አንዳንድ ጊዜ በቅዝቃዜ ምክንያት ይበልጥ ሊታዩ ሊከሰቱ ይችላሉ ማለት ነው። ቅዝቃዜ መጋለጥ የአስምን ሁኔታ ሊያባብስ ይችላል። ሌሎች ደግሞ በሲጋራ ማጨስ ምክንያት የሳምባ አሰራር በጣም በቀነሰባቸው ሁኔታዎች ውስጥም የብርድና የቅዝቃዜ ሊያባብሰው ይችላል። እንደዚህ ደግሞ ከሳምባም ወደ ላይ ካሉት ይሄ ካፍንጫና ይሄ ሳይነስ ምናምን የምንለው ክፍተት ቦታዎች ውስጥ የእሱን መቆጣት ሊያመጣ ይችላል። እነኚህ ጋር ደግሞ በተጨማሪም በዚህ በብርድ ሰዓት ላይ ይበልጥ የሚመጡ የቫይረስ በሽታዎች አሉ። እነሱም አንዳንድ ጊዜ እንደ ጉንፋን አይነት ነገር ሆነው የሚመጡት አሉ። እንደ ሶርትሮት የምንለው ሲወጥ ጉሮሮ የጉሮሮ ህመም ሊያመጡ ይችላሉ። እነኚህ ነገሮች እንግዲህ ከቅዝቃዜ ጋራ ይበዛል። ፍሉ የምንለው ለዚህ ሀገሩ ደግሞ ስሉ ሌላ ጊዜ ሊኖር አይችልም ማለት ሳይሆን በጣም ከፍተኛ ደረጃ የሚታየው ከኖቬምበር እስከ ማርች ባለው ጊዜ ውስጥ ስለሆነ ክትባቱም ሁሉ ያለው በዚህ ጊዜ ውስጥ ነው። ቫይረሶች ለምን በክረምት ይበልጥ እንደሚያሉ ጥናት አለ። ከአስር አመት በፊት ያደረጉት ጥናት አለ። እንግዲህ የቫይረሶቹ መከለያ እንደ ስብ መሰል ነገር ያለው ራሳቸው የሚሸፈኑበት ገበር ነገር እሱ በሙቀት ይሟሟል እና በብርድ ጊዜ ስለሚጠብቃቸው ለሱ ነው የሚሉ አሉ። እንግዲህ የተለያዩ ጥናቶች ናቸው። የተረጋገጠው ነገር ምንድን ነው? በብርድ ጊዜ የሳምባና አይነት የመተንፈሻ ስርዓቶችም የተለያዩ በሽታዎችን እንደሚታዩ ነው።
ቀደም ብለው ይበልጡን ሳምባንና እንዲሁም የላይኛው የመተንፈሻ አካላት አፍንጫና የአየር ቧንቧዎችን ጨምሮ ሊደርሱ የሚችሉ ጉዳቶች አንስተዋል። ቅዝቃዜን ተዛምዶ በሌላው የሰውነት አካላት ላይ ሊደርሱ ሊከተሉ የሚችሉ ህመም ሁኔታዎች ሲኖር ይሆን ካሉ የትኞቹ ናቸው?
እሺ፣ በጣም አመሰግናለሁ አቶ አለላ። አንደኛው በልብና የደም ቧንቧዎች ስርዓት ውስጥ ያለው ነው። እንደውም ይሄ በብዙ ጥናት ተደርጎበት የልብ መጠቃት ሀርት አታክ የሚባለው ይበልጥ በቀዝቃዛ ወራት እንደሚመጣ ይታወቃል። አውሮፓም አሜሪካን ሀገር በተደረጉ ነገሮች እሱ ብዙ ምክንያቶች አሉት። ከቅዝቃዜ ጋር በቀጥታ የተያዘውን ብናነሳ የአካባቢ ቅዝቃዜ ከፍ በሚልበት ጊዜ የደም ቧንቧዎች የመጥበብ ሁኔታ አለ እና ያ ልብ ላይ ስራ ይጨምራል። በሌላ በኩል ደግሞ ሰዎች በተለይ የጤና ችግር ያለባቸው ሰዎች ይሄ በረዶ በሚበዛበት ቦታ ውጪ ወጥተው በሚሰሩበት ጊዜ አንደኛ ልባቸው ላይ ጫና ስላለው በአየሩ ምክንያት ማለት ነው ይጋለጣሉ ለእንደዚህ አይነት ነገር።
ቅድም ወጥተው ሲዝቁ ብለዋል። በረዶ በክረምት ወራት ሲከመር ሰዎች ያንን መንገድ ለመጥረግ መኪናቸውን ለማስወጣት የሚሄዱበትን መንገድ ለመክፈት የሚያደርጉት እንቅስቃሴ ያለ በዛ እንቅስቃሴ ውስጥ የሚደረግ ጉዳይ ነው ያነሱት።
አንዳንድ ጊዜ የልብ አመታቱ ሁሉ ሊዛባ ይችላል። ይሄ ሪትሙም ሊያበላሸው ይችላል እና በሱ ምክንያት ብዙ ነገሮች ሊመጡ ይችላሉ። ሌላ መታየት ያለበት የአእምሮ ህመም ራሱ ቢሆን በቅዝቃዜው ጊዜ በተለይ ድብርት ሊባባስ ይችላል። ይሄ ሲዝናል አፌክቲቭ ዲስኦርደር የሚባለው ለብቻው ያለውን ብቻ ሳይሆን በጠቅላላ ድብርትም ሊባባስ ይችላል እና የመገጣጠሚያ ችግር ያለባቸው የጡንቻና የአጥንት ስርዓትን ያየ እንደሆነ የመገጣጠሚያ ችግሮችን ሁሉ ሊያባበስ ይችላል ህመም እና ብዙ ነገሮች አሉት። እንግዲህ መፍትሄ ላይ ስንመጣ በተለይ በሀገራችን ሁኔታ መጠንቀቅ የሚያስፈልግ ነገር አለ። እንደው ይህን ሳልጠቅስ ማላልፍ የሰውነትና የቤትን ሙቀት ለመጨመር ተብሎ በተለይ የከሰል እሳትን የሚጠቀሙ ሰዎች ከመተኛታቸው በፊት ሙሉ ለሙሉ ጭሱ መጥፋቱን እሳቱ መጥፋቱን ማረጋገጥ አለባቸው። ይሄ ከእሳት አደጋ ሌላ የካርቦን ሞኖክሳይድ ፖይዝኒንግ የምንለው የሚነፈስ አየር በሙሉ ስለሚመረዝ እንዳለን ሰው ቤት ውስጡ ሲያልቅ በልጅነቴ አያለሁ እና ይሄን ነገር መጠንቀቅ ያስፈልጋል። ቆዳና አይን ላይም ችግር አለ፣ መድረቅ አለ። የቆዳ በልጅነታችን ትዝ ይለኛል፣ በተለይ ጥቅምት ዳር ላይ እንደ ቀጭ የሆነ ከቅስቃሴ ጋር የመጣ ነገር እንደ ቫዝሊን አይነት ነገር
ቅባቶች ያስፈልጋሉ።
አዎ፣ ቅባቶችን እንጠቀም ነበር ድሮ። እንዲህ አይነቶች ነገሮች አሉ ማለት ጥንቃቄ ያስፈልጋል። በተለይ አዛውንት ባሉበት ቦታዎች፣ ህጻናት ባሉበት ቦታዎች፣ ወደ ውጭ በረዶ ውስጥ መኪና ይዞ የሚሄዱ ሰዎች ካሉ ለሁሉም ሁል ጊዜ በዚህ ሊመጣ የሚችል ነገር አስቦ መጠንቀቅ ያስፈልጋል።
መልካም ዶክተር አሸናፊ ዋቅቶላ በርከት ያሉ ቁም ነገሮችን አካፍለውናል። በልማድ ብርድ መታኝ ወይም ቅዝቃዜ ነካኝ በሚለው ልማድ አነጋገር ተነስቶ ነገር ግን ከቅዝቃዜ ጋር ሊዛመዱ ሰውነት ላይ ጉዳት ሊያደርሱ የሚችሉ የህመም ሁኔታዎችን አስረድተውናል። በሌላ መሰል የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እግዜር ይስጥልኝ። በጣም አመሰግናለሁ።
አድማጮች ሐኪሞን ይጠይቁ ነበረ ያደመጥነው። የትምህርታዊ መረጃ ያካፈሉንን ዶክተር አሸናፊ ዋቅቶላን እናመሰግናለን። አሁን ወደ ንግድና ህብረተሰብ። በቀጣዩ ንግድና ምጣኔ ሀብት በትናንትናው ዕለት በዩናይትድ ስቴትስ የሸቀጥና የአገልግሎት ገበያ በርካታ ሽያጮች በድረገጽ ተካሂደዋል። ከ3 ቢሊዮን ዶላር በላይ በድረገጽ የተንቀሳቀሰበትን የዓመቱን የዋጋ ቅናሽ ሳይበር መንዴ የሚባለውን ገበያ ሄኖክ ሰማግዜር በንግድና ምጣኔ ሀብት ዝግጅቱ አትኩሮበታል። የኢትዮጵያ አማዞን ለመሆን እየሰሩ እንደሆነ ከሚገልጹት መሽካርት የድረገጽ ገበያ መስራቾች አንዱ የሆነውን ሽመልስ መኮንንን አነጋግሯል።
ሳይበር መንደይ የሚባለው በአሜሪካን ውስጥ በየአመቱ የመጨረሻው ኖቨምበር ላይ የመጨረሻው ሐሙስ ላይ የሚከበር ታንክስጊቪንግ የተሰኘ ሆሊዴይ አለ። እሱ እንዳለፈ በሚቀጥለው የመጀመሪያው ሰኞ ዕለት የገበያ ወይም የሽመታ ቀን ልንለው እንችላለን። ታሪካዊ አመጣጡንም ስንመለከት ብዙ ቅና የተሰጠው ከ2005 ጀምሮ ነው በፈረንጆቹ፣ እንግዲህ የዛሬ 11 አመት ጀምሮ ማለት ነው። አላማው ምንድን ነው? ብዙ ሸማቾች ኢንተርኔት ላይ በመሄድ ግብይት እንዲያካሄዱ ለማበረታታት ብዙ ቅናሾች የሚሰጥበት ቀን ነው ማለት ነው። እና ግብይቱ የሚካሄደው ኢንተርኔት ላይ ነው። ሰው ቤቱ ቁጭ ብሎ ወይም ስራ ላይ ወይም ሌላ ቦታ ሆኖ ከኮምፒውተር ላይ በማዘዝ ያው ያዘዘው ነገር ቤቱ ድረስ ይመጣለታል። ስለዚህ ብዙ ትልቅ ቅናሾች ይሰጣሉ፣ ከኤሌክትሮኒክስ ጀምሮ የቤት እቃዎች። አሁን እንደውም ወደ ሌላውም ዘርፍ እየሄደ ነው። ሆቴሎች፣ እንዲሁም አየር መንገድ ትኬቶች እነዛን ሁሉ ይጨምራል። እና ሶ አላማው ባጭሩ ሸማቾች ኢንተርኔት ላይ ሄደው እንዲገበዩ ቅናሽ በመስጠት የማባበልና የማበረታታትን አላማ ያነገበ ነው።
እንግዲህ ወደ ሱቅ መሄድ አያስፈልጋቸውም። አሜሪካውያን ደግሞ አሁን ቀጣዩ የገና በዓላቸው እየመጣ ስለሆነ ስጦታ የመለዋወጥም ባህል ስላላቸው ከእሱ ጋር ተያይዞ የአመት በዓል ሸመታቸውን ነው እያካሄዱ ያሉት። ታዲያ በትናንቱ ገበያ ምን ያህል ገንዘብ ልውውጥ ተደረገ?
እንግዲህ ትናንትና በተካሄደው ሳይበር መንደይ ዛሬ ጠዋት የወጡ አንዳንድ ዘገባዎችን እየተመለከትኩ ነበር እና የአሜሪካን ከ3 ቢሊዮን ዶላር በላይ ግብይት ተካሂዷል እና ለንጽጽር ይሄ ሳይበር መንደይ የሚለው ነገር ብዙ ቅና ሲሰጠው በ2005 ዓ.ም ወደ 600 ሚሊዮን አካባቢ ነበረ በአንድ ቀን ሽያጭ የተገኘው እና በአምስት ጽፍ እና ከዛ በላይ እንግዲህ በ11 ዓመት ውስጥ መጨመር በጣም ቀላል የሚባል ነገር አይደለም።
በጣም መጠነ ሰፊ ነው። እንዲያው የአንዳንድ የአፍሪካ ሀገሮችንም በጀት የሚያክል ገንዘብ ነው እየተንቀሳቀሰ ያለው። ዘንድሮና ባለፉት ደግሞ ጥቂት ዓመታት በጣም በስፋት እየታየ ያለው በተንቀሳቃሽ ስልክ በመጠቀም የሚገዙ ሰዎች ቁጥር በእጅጉ ማሻቀቡ ነው።
ልክ ነው። አዎ፣ ለምን ይሄ ኢንተርኔት ገበያ እየደራ እየጨመረ መጣ ምናምን ብለህ ስትመለከት በርካታ ነገሮች አሉ። ከነዛ ውስጥ በዋነኛነት እንግዲህ ምንድነው ስልኮች ወይም ስማርትፎኖች በጣም በዓለም ዙሪያ እንዲሁም በአሜሪካ በስፋት መስፋፋት ነው እና እንግዲህ ዛሬ ስልክን ያው ለስልክ ብቻ ሳይሆን ነው ሙዚቃና ቪዲዮ ከመመልከት አልፎ እዛው ስልክ ላይ ኢንተርኔት ላይ ገብተ የምትፈልገውን እቃ አዘ ቤት ድረስ እንዲመጣል የሚያደርግ ነገር አለ እና ስልኮቹን በብዛት እየተስፋፋ ስለሆነ እሱ ትልቅ እንትን አድርጓል ነው 2009 ላይ እያየው ነበር አንዳንድ ኢንፎርሜሽን እና ሳይበር መንደይ ላይ አብዛኛው ትዕዛዝ የመጣው እንደውም ከ50% በላይ ሰው ከስራ ኮምፒውተር ተጠቅሞ ነው። እንግዲህ ሰኞ ስለሆነ ሰው ስራ መግባት ስለማይቀር በስራ ኮምፒውተር ነበር ተጠቅሞ የነበረው ከ50% በላይ ማለት ነው ኦርደሮች የመጡት። የትላንትናው ስትመለከት ደግሞ ከግማሽ በላይ የሆኑት ኦርደሮች ሰው ሞባይሉን ተጠቅሞ ያዘዘበት ሁኔታ ነው ያለው እና ይሄ የስልኮች መስፋፋት በጣም ትልቅ ድርሻ አበርክቷል። እንዲሁም ደግሞ በጊዜ ሂደት ሰው የኢንተርኔት ገበያን አመኔታው በጣም እየጨመረ ነው። ብዙ ምርጫዎች ማግኘት ይቻላል። በጣም ቀላል ነው። ካለበት ሆነ ነው የምታዘው። ስለዚህ ያም ራሱን የቻለ ያበረከተው ትልቅ አስተዋጽኦ አለ እና ያ ሁሉ ተደማምሮ ነው እና አሁን ደውም አሜሪካን ስትመለከት ከአስሩ እንደ አጠቃላይ ምንድነው ሸቀጦች ንግድ ስትመለከት ከአስሩ አንዱ ኢንተርኔት ላይ ነው የሚካሄደው ማለት ነው። ወይም ደግሞ አባውት 10% ኦፍ ነው ሪቴል ሴልስ አሜሪካ ውስጥ እና በጣም እያደገ እና ትልቅ ድርሻ እያበረከተ ያለ የግብይት ዘርፍ ነው።
ሽመልስ፣ አንተ መሽካርት የሚባል የኢትዮጵያዊ የድረገጽ ገበያ መስራቾች መሀል አንዱ ነህና በእኛስ ማህበረሰብ እንዴት ነው? ኢትዮጵያም ሆነ በውጭ ሀገር የሚኖሩት የድረገጽ ገበያ እንዴት ነው? እየተለመደ ነው?
አዎ፣ እንግዲህ የኢንተርኔት ገበያ እንግዲህ ስትመለከት አሜሪካን ውስጥ በተለይ እኛም አንዳንድ ጥናቶች እንዳጠና ነው ኢትዮጵያዊው አማዞን ላይ ኢቤይ ላይ ገብቶ የመገብየቱ ተግባር ነበረ። እኛም መሽካርት ዳትካም ብለን ኢትዮጵያን አማዞን ብለን ከጀመርን በኋላ እንዳየ ነው በጣም ልምዱ እየጨመረ ነው። እንግዲህ ከቅመማ ቅመሞች ጀምሮ መጽሐፍቶች፣ አልባሳቶች፣ ሲዲዎች እነዛን የመግዛት ባህሉ ለምዷል እና መጀመሪያ አካባቢ ሰው የመጠራጠር ዝንባሌ ነበረው እና አንዳንዴ ያለማመን አለ። ወይም ሰው ኢንተርኔት ላይ ገብቶ ካዘዘ በኋላ ኢሜይል ይጽፍልናል፣ መቼ ነው የሚደርሰን? ይሄ ነገር እውነት ነው ወይ? ከዛ በኋላ አንዴ በሁለት በሶስት ቀን ውስጥ ቤታቸው ሲደርሳቸው ሲያዩ አመኔታቸው እየጨመረ እየመጣ ነው። የእኛም ካምፕኒ እውቅናውም እየሰፋ ሲመጣ ሰዎች ከዌብሳይቱ ጀርባ ሰዎች እንዳሉ ተጠንቅቀው እቃው እንደሚታሸግ እንደሚላክላቸው ሲያውቁ አመኔታው እየጨመረ ነው እና ከሳይበር መንዴ ጋር በተገናኘ እንደው አላማውን እንኳ ብታሰብ ሳይበር መንዴ ለምን ጀመረ ስትል ሰዎች ኢንተርኔት ላይ ገብተው እንዲገበዩ ለማበረታታት ነው። ከኛ ኮሚኒቲ የበለጠ ደግሞ ይሄ የሚያስፈልገው የለም። ምክንያቱም አዲስ ነገር ከመሆኑ አንጻር ለኛ ኮሚኒቲ ሰውን አለማበረታታት ብለን እኛም ያደረግናቸው ነገሮች አሉ፣ ቅናሾች ማለት ነው። እና እንግዲህ ኢትዮጵያም ደግሞ ስትመለከት ገና ኢንተርኔት ገበያ አዲስ ነገር ነው፣ ብዙም የተጀመረ ነገር አይደለም። ስለዚህ የአሜሪካን ኮፒ ማድረግ ብቻ ሳይሆን ሀገራችን ውስጥ በሌሎች ዘርፎች የሚደረግ ሸማቾችን የማበረታታት ሂደት አለ። እነሱም ነገሮች በመመልከት ሰውን ለማበረታታት ግን ብዙ ነገር መደረግ ያለበት ይመስለኛል። ኢንተርኔት ላይ እንዲገባይ
እንግዲህ እናንተም ሳይበር መንዴይን ወይም ደግሞ የሰኞ ኢንተርኔት ገበያን በማስመልከት ቅናሽ አድርጋችሁ ነበር?
አዎ እኛ ቅናሽ አድርገን ነበር። በተለያዩ ጊዜ የተለያዩ ቅናሾች እናደርጋለን። በትላንትናው ዕለትም ደግሞ ወደ 50% የሚጠጋ እንግዲህ በግማሽ አክል የብዙ እቃዎች ዋጋ ቀንሶ ነበረ። አዳዲስ መጽሐፍቶች ላይ እንዲሁም ከኢትዮጵያ የመጡ ቡናዎች ላይ፣ አልባሳት፣ በተለይ ደግሞ የስጦታ እቃዎች። አሁን እንግዲህ የፈረንጆቹ ገና እየደረሰ ስለሆነ የእኛም ኮሚኒቲ ስጦታ የመለዋወጡ ባህል ውስጥ አለበት እና ሌላ እቃ ከሚሰጥ እንደ ሀገራችንን ባህል የሚያሳይ ሀገራችን ስዕል ጽሑፍ ያለበት ነገር ቢያገኝ ሰጪውም ደስ ይላል፣ ለሚሰጠውም ሰው ደስ ይላል በሚል ተዘጋጅተን እነሱን ለገበያ አቅርበን ነበር እና ያገኘነው ምላሽ በጣም የሚያበረታታ ነው። ባለፈው ሳምንትም እንግዲህ ብላክ ፍራይዴ የሚባለው ከዛ ጋር በተያያዘም እንደዚሁ ቅናሽ አድርገን ነበር እና ባገኘነው ውጤት ደስ ብሎናል። እንግዲህ ደግሞ ወደፊት እየጨመርን ሰውን የበለጠ ለማበረታታት ብዙ ነገሮች እናደርጋለን ብለን እናስባለን እና እንግዲህ ያው መሽካርትም ደንበኞች የሰፉ ነው። ወደ አሜሪካ ውስጥ ወደ 47 ስቴት ደንበኞች አሉን እና እነሱም ነው ተጠቃሚ ሆነዋል በትላንትናው በሰጠነው ቅናሽ።
በጣም ነው የምናመሰግነው። እንግዲህ ገበያው ደርቷል እያለን ነው ሽመልስ መኮንን። የመሽካርት የኢንተርኔት ገበያ መስራቾች መሀል አንዱ ነው። ስለ ሳይበር መንደይ፣ ስለ ሰኞ የድረገጽ ገበያ ነው የተነጋገር ነው። አመሰግናለሁ ሽመልስ።
ሄኖክ፣ እኔም ስለጋበዝከኝ አመሰግናለሁኝ። መልካም ምሽት።
ተከታዩ ቅንብር ወደ ሰሞንኛ አንድ ታሪክ ይወስደናል። 40 የቆዩ እንደ ብርቅ የሚታዩ ትናንሽ አውሮፕላኖች በ10 የአፍሪካ አገሮች ሰማይ ላይ የበረራ ትርኢቶችን ለማሳየት ባለፈው እሁድ ኬንያ አርፎ ነበር ይላል በመንደርደሪያው። ከደቡብ አፍሪካ የተነሱት እነኚህ ጥንታዊ ወይም የቆዩ አውሮፕላኖች በእነዚህ አውሮፕላኖች አማካኝነት የሚደረግ የበረራ ውድድር ዋና ዓላማም ለተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ፣ ለብሔራዊ አዕዋፋት የዱር እንስሳት ጥበቃና እንዲሁም ደንን መልሶ በማልማት ላይ ለሚገኙ ቡድኖች የእርዳታ ገንዘብ ለማሰባሰብ መሆኑ ተገልጧል። በዚህ የገቢ ማሰባሰቢያ ውድድር ወይም ትርኢት ላይ ከተሳተፉት መካከል 20ዎቹ የአውሮፕላን አብራሪዎች የበረራ እክል ገጥሟቸው እንደነበር ተዘግቧል። ወደ ኬንያ በሚያደርጉት በረራ ወቅትም በኢትዮጵያ ባልተፈቀደ የአየር ክልል ውስጥ በስህተት በመግባታቸው በኢትዮጵያ መንግስት ለሁለት ቀናት ተይዘው ነበር። ማንነታቸው ከተጣራ በኋላ ግን በእቅዳቸው መሰረት ኬንያ ማረፍ ችለዋል ይላል መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ። መስታወት አራጋው እንዲህ ይዛ ቀርባለች።
ጉዞ በሰማይ ቢሆንም ምድራዊ ራዕይም ነበረው። የዱር እንስሳት ጥበቃን በተመለከተ መረጃን በአፍሪካ ማዳረስና ለጥበቃው የሚውል ገንዘብን ማሰባሰብ። አዳም ማትሪስ በኬንያ ብሔራዊ የዱር እንስሳት መጠለያ ካረፉት 20 አብራሪዎች መካከል አንዱ ነው።
Happy that I can be that, and hopefully we'll have more of those kind of events that we can make sure that it's aware for the wildlife and the parks. And
እኔ በዚህ ዝግጅት ላይ በመካፈሌ በጣም ደስተኛ ነኝ። ተጠቃሚ ከሆኑት መካከልም አንዱ ነኝ። ከዚህ በኋላ እንደዚህ አይነት የገቢ ማሰባሰቢያ ዝግጅቶች ይዘጋጃሉ የሚል ተስፋ አለኝ። ስለ ዱር እንስሳት እንደዚሁም ስለ ዱር የሚዳረሰው መረጃም ለወደፊት ለውጥ ያመጣል የሚል ተስፋ አለኝ።
የዚህ ዝግጅት ዋነኛ ስፖንሰር የብሔራዊ አዕዋፋት ደህንነት ጥበቃ ወይም በርድ ላይፍ ኢንተርናሽናል ሲሆን ቮልቸር ወይም ጭልፊት በመባል የሚታወቀው የወፍ ዝርያ ቁጥር በአፍሪካ መመናመኑን በማስመልከት መረጃን ለማዳረስ ከፍተኛ ጥረት ለማድረግ ነው ዝግጅቱ የተዘጋጀው። የአፍሪካው የጥንታዊ ወይም የቀደሙ ትናንሽ አውሮፕላኖች ውድድር ከሁለት ሳምንታት በፊት በግሪክ በመትገኝ ክሪት በተባለች ደሴት ነበር የተጀመረው። 40 የሚሆኑት በበረራው የተሳተፉት ሰራተኞች በኢትዮጵያ ለበረራ ክልል ባልተፈቀደ ርቀት ላይ ሲበሩ በመገኘታቸው ማንነታቸው እስኪጣራ ድረስ ለሁለት ቀናት ተይዘው ቆይተው ነበር። በውድድሩ ላይ የተሳተፉ አብራሪዎች ኬንያ ሲደርሱ በአየር ላይ ባደረጉት ትዕይንት ከታዳሚው ከፍተኛ አድናቆትን ማግኝተው ነበር። ከዝግጅቱ አስተባባሪዎች መካከል ሪዝዋን በርጂ እንዳሉት በ20ኛው ክፍለ ዘመን አጋማሽ ላይ የተሰሩት እነዚህ ጥንታዊ ትናንሽ አውሮፕላኖችን ለመመልከትና የሚያሰሙትን ድምጽ ለመስማት ወደ ኬንያ የሚመጡ ጎብኚዎችን ቁጥር ከፍ እንዲል አድርጓል በማለት ተናግረዋል።
We were trying to create an opportunity to showcase Kenya's tourism and to do that you can see the crowds that have turned up. What this will take is take the story to the world. We want Kenya to be seen as a star destination. We want people to
በኬንያ የቱሪስት መስህብ የሆኑትን ቦታዎች ለዓለም አቀፍ ጎብኚዎች እንደማሳያ ነበር ይህን ዝግጅት ያሰናዳ ነው። እንደምትመለከቱት ለማየት የታደመው ህዝብ ከፍተኛ ነው። እንግዲህ ይህ ሁሉ ተመልካች ለዓለም የተመለከቱትን ያደርሱልናል። ኬንያ ታላቋ የጎብኚ ማዕከል እንድትሆን ነው ፍላጎታችን። ሰዎች ወደ ኬንያ ለመጎብኘት እንዲመጡ እንፈልጋለን።
ጥንታዊ አውሮፕላኖችን በማብራር ላይ የሚገኙት የበረራ ሰራተኞች እስካሁን 5 ሀገሮችን ዞረዋል። ተጨማሪ 5 ሀገሮችን ካካለሉ በኋላ በታህሳስ 17 የመጨረሻ ማረፊያቸው ኬፕ ታውን ይሆናል።
አድማጮች እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። እዚህ ግድም ከናንተ ከአድማጮቻችን ለደረሱን አስተያየቶች ጥቂቱን እንሰማለን።
ሰላም ቪዮዎች እንደምን አላችሁ? ሰላም ናችሁ ወይ? እንግዲህ አስተያየቴን ካቀረባችሁልኝ ሲባገር ውስጥ ሰላማዊ ታጋይ ይላሉትና እንዲሁም ደጋፊዎች ነው ሐሳቤን ማቀርበው። እኔ በጣም ሰሞኑን የሚያሳዝን ነገር ነው የሰማሁት። በተለይ ሰማያዊ ፓርቲ አካባቢ ሰማያዊ ፓርቲ ሁለት ሊቀመንበራት እንዳሉ አንደኛው እኔ ነኝ አንደኛው ዲነር ይልቃልና አቶ ይሽዋስ የሚባሉ ማለት ነው። እና እንደዚህ አይነት ትግል ምን አይነት ትግል ነው የሚስና ግራም ያጋባ ነገር ነው። እኔ በመሰረቱ ኢትዮጵያ ውስጥ ባለው አስተዳደር በሰላማዊ ትግል የኢትዮጵያ ለውጥ ይመጣል ማለት የማይሆን ነገር ነው። እኔ በግሌ በሐሳቤ ግን የትኛው የሰላማዊ ትግል ፓርቲ ነው ወያኔን በትጋት ተጋፍጦና ለማሸነፍ ቀርቶ እርስ በርሳቸው እኮ መሸናነፍ ያልቻሉ ናቸው፣ መዳመጥ ያልቻሉ ናቸው። ከጥንጅት ጀምሮ ውረድ እስከ መጨረሻው ድረስ ባሉት ሁሉ ችግርና ጭቅጭቅ ማያጣቸው፣ እርስ በርሳቸው ማይግባቡ፣ በስልጣን ሽኩቻ ችግር ያለባቸው ናቸው። እና እንደዚህ አይነት ነገሮችን ማስወገድ ሳይችሉ እንዴት ነው ትልቅ ባላንጣን ማሸነፍ የሚቻለው? እና በጣም የሚያሳዝን ነው።
የተከበራችሁ የቮይስ ኦፍ አሜሪካ የአማርኛው ክፍል አዘጋጆች፣ በአሁን ሰዓት በደቡብ ክልል በጌዲዮ ዞን ከቅርብ ጊዜ ወዲህ በተፈጠረው የህብረተሰቡ የህዝቡ እርስ በርስ ግጭት ምክንያት ብዙ ሰዎች እየታሰሩ ነው፣ እየተፈናቀሉ ነው። ጠያቂ የለም፣ ፍርድ ቤት አይቀርቡም። ምክንያቱም አሁን በወጣው የሰዓት እላፊ ምክንያት እጅ ቁጥራቸው እጅግ ብዙ የሆኑ ዜጎች ይታሰራሉ፣ ይታፈናሉ፣ ይደበደባሉ፣ ሰብናቸው ይገፈፋል፣ ቤታቸው ይፈተሻል። ይህንን ስለማትዘገቡ ለማሳሰብ ነው። እባካችሁን በጌዲዮ ዞን በተለይ በዲላ፣ በወናጎ፣ በእርጋ ጨፌና በፍሳግን በኮቸሬ ቡሌ አካባቢ እጅግ ቁጥራቸው የበዛ ሰዎች ታስረው የት እንዳሉ የማይታወቁ ሰዎች ፍርድ ቤት ሳይቀርቡ ተበታትነው ያሉ፣ ከስራቸው የተፈናቀሉ፣ ከቤተሰቦቻቸው የተለያዩ እጅግ የበዛ አፈና እየተካሄደ ስለሆነ ለዛ ድምጽ ሌለው ህዝብ ድምጽ እንድትሆኑ ለማሳሰብ ነው። ይህንን አስተያየት ሰምታችሁ አየር ላይ እንደምታውሉት ተስፋ አደርጋለሁ። በዚህ በሰሜን አሜሪካ የምንገኝ የጌዲዮ ህዝብ ተወካይ ኮሚቴዎች ነን። ስለ ጌዲዮ ህዝብ፣ ስለ ህብረተሰቡ የምንጮህ ዜጎች ነን። እናመሰግናለን።
አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ሌሎቻችሁም እንደዚሁ 2022059942 የውስጥ መስመር 14 ላይ ላኩልን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ጋዜጠኞችን የሚገድሉ ለፍርድ መቅረብ አለባቸው ሲል ይጀምራል የአሜሪካ ድምጽ ራዲዮ የምሽቱ ርዕሰ አንቀጽ። በአሁኑ ወቅትም ሲል ይቀጥላል ርዕሰ አንቀጹ፣ በጋዜጠኞች ላይ የሚካሄደው አመጻ በአደገኛ ሁኔታ ዓለማችን ውስጥ እየተበራከተ መጥቷል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳዮች ቃል አቀባይ ማሪዮ ክሪፎ ሲናገሩ በዛት ያላቸው ጋዜጠኞች በጽንፈኞችና ወንጀለኛ ድርጅቶች የጥቃት ኢላማ እየተደረጉ ነው ብለዋል። በኢራቅና ሶሪያ ዳይሽ፣ በሊቢያ ጽንፈኛ ነውጠኞችና በሶማሊያ አልሻባብን የመሳሰሉ ወንጀለኛ ድርጅቶች እንዲሁም የናይጄሪያው ቦኮ ሐራም አሸባሪ ቡድን የወንጀልና ሙስና ተግባራትን ለማጋለጥ የሚሰሩ ጋዜጠኞችን በአሰቃቂ ሁኔታ ገለዋል። በዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በሲፒጄ ግምት በጋዜጠኞች ላይ ከሚደርሱ የሽብር ጥቃቶች 40% ያህሉ የሚፈጸሙት እነዚህን በመሳሰሉ የወንጀለኛ ድርጅቶችና ደጋፊዎቻቸው ነው። የነዚህ አሸባሪ ድርጅቶች ሰለባ ከሆኑ ጋዜጠኞች አንደኛው ሳሚ ጃውዳት ራባ ይባላል። በሶሪያ የዳይሽ ተዋጊዎች ነበሩ ባለፈው ዓመት ጥቅምት ላይ ጠልፎ ከወሰዱት በኋላ አሰቃይተው የገደሉት። ያገዳደላቸው ቪዲዮም መላው ዓለም እንዲያየው ተደርጓል። ሳሚ ጃውዳት ራባ በሶሪያ መንግሥትና በዳይሽ የሚፈጸሙ የሰብአዊ መብት ጥሰቶችን እየተከታተለ ይመዘግብ የነበረ ዋና መስሪያ ቤቱን ለንደን ላደረገው የሶሪያ ሰብአዊ መብቶች ቃፊር ጋዜጠኛ ነበር ይልና ርዕሰ አንቀጹ ሐተታውን ይቀጥላል። አሁን ባለፈው ሰኔ ደግሞ አንዲት ሳጋል ሳላድ ኦስማን የተባለች ጋዜጠኛ ሶማሊያ ውስጥ በጥይት ተመታ ተገላለች። ሳጋል ለሶማሊያ ብሔራዊ ቴሌቪዥንና ለራዲዮ ሞቃዲሾ ትዘግብ የነበረ ሲሆን በዚያች አገር ውስጥ የቀጠለው ሁከት እንዲያበቃ በርትታ ስትሠራ ቆይታለች። ለሶማሊያ ሕዝብ እውነቱን ለማሳወቅ በመሰለፏ የሽብር ጥቃት ሰለባ ሆናለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደተናገሩት ዓለማችን የተሻለችና ጠንካራ ልትሆን የምትችለው የግለሰቦች መብቶች ሲከበሩና ፕሬሱ በነጻነት እንዲሠራ ሲፈቀድለት ብቻ ነው። ይህን ራዕይ እውን ለማድረግ ዩናይትድ ስቴትስ ሴፍ በተባለውና ሐሳብን በነጻነት መግለጽ ያስችላል ተብሎ በታመነበት ፕሮጀክት ላይ ከፍተኛ መዋለ ንዋይ እንደገና መድባለች። ዩናይትድ ስቴትስ በውጭ ጉዳይ መስሪያ ቤቷ አማካይነት መንግስታት የታሰሩ ጋዜጠኞችን እንዲፈቱ በየዓመቱ ከሚያካሂደው ነጻ ፕሬስ ዘመቻ በተጨማሪ በመገናኛ ብዙሃን ሰራተኞች ላይ ጥቃት የሚፈጽሙ ሁሉ ለፍርድ እንዲቀርቡ ለማድረግ በጀመረችው ጥረት ትቀጥላለች ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን እየተገባደደ ነው። ቆንጂት፣ ከማጠናቀቃችን በፊት ለዜና ዘገባ ከቢሮ ወጣ ያለ ከዋሽንግተን ዲሲ ወጣ ብሎ ወደሚገኘው የዳላስ አውሮፕላን ማረፊያ በመስክ ስራ ላይ የሚገኘው ባልደረባችን አዲሱ አበበ መስመር ላይ ያለ ይመስለኛል። አዲሱ እንደምን ዋልክ?
ደምን አልካ ሌላ መስመር ላይ ነኝ። እንዴት ናችሁ?
አለ አዲሱ እንዴት
ነው?
እንግዲህ የወጣህበትን በአጭሩ አስተዋውቀን ከመጣ በኋላ ሰፋ ያለ ዝርዝር ልናቀርብበት ይመስለኛል። ኢትዮጵያውያን የሚመለከት በዚያ የሚሰሩ ኢትዮጵያውያን የሚመለከት ጉዳይ መሆኑን ነው የተረዳሁት። ምንድን ነው አዲሱ ያለው?
ልክ ነው። ኢትዮጵያውያን በአብዛኛው ይሁኑ እንጂ ከአፍሪካ ከተለያዩ ሀገሮች ከአውሮፓም ከእስያም የተሰባሰቡ ሚኒመም ዌጅ ወይንም አነስተኛ ክፍያ የሚያገኙ ሰራተኞች ሁለት ጥያቄ ነው የሚያቀርቡት። አንዱ በሰዓት 15 ብር ሊከፈለን ይገባል፣ ሁለተኛ ዩኒየን ማለት የማህበር አባል መሆን አለብን ብለው ወደ 2000 ያህል ሰራተኞች የዳላስም እዚህ ዋሽንግተን ሬገን የምትሰባሰቡበት ነበረ። ይህንን ጥያቄያቸውን ደግሞ በተለያዩ የሃይማኖት መሪዎች አማካኝነት ነው ያቀረቡትና ከኦርቶዶክስም ከፕሮቴስታንትም ከካቶሊክም ከሙስሊምም የተሰባሰቡ አባቶች ጥያቄዎቻቸውን በሰልፍ አድርገው አቅርበውላቸዋል። ዩኒየኑ ወይም የኤርፖርቱ አስተዳደርም ጥያቄውን ተቀብሏል፣ ወደፊት ቦርዱ መልስ ይሰጣል ብሏል እና በአጭሩ የመጣሁበት ይህን ለመከታተል ነው። አሁን ከምሽቱ 2 ሰዓት ጀምሮ አሁን ያለቀው ለሁለት ሰዓት ያህል ሲካሄድ ቆይቶ በኢትዮጵያ አቆጣጠር ማለት ነው።
ልክ ነው። በኢትዮጵያ አቆጣጠር እኛ ጋር እኩለ ሌሊት እኩለ ቀን አለፍ ማለቱ ነው። 2 ሰዓት ወይም 8 ሰዓት ተቃርቧል። ሰሚ ያገኙ ይመስላል አዲሱ። ሰዓታችን እያለቀም ቢሆን ምናልባት ከእነሱ ያገኘው የሚነገር ነገር ካለ በኢትዮጵያውያን አሜሪካ ፕሮግራምህም ሆነ በሌሎች ዘገባዎች በሰፊው ትመለስበታለህ። ሰሚ ያገኙ ይመስላል። ሰፋ ያለ ዘገባ ስትመጣ ታቀርባለህ። ምናልባትም በኢትዮጵያውያን በአሜሪካ ወይም በሌሎች ዝግጅቶች የተነገረህ ከአዘጋጆቹ ከራሳቸው የተነገረህ የሚቀጥለውን እርምጃ የሚመለከት ነገር አለ?
አዎ፣ ምናልባት ይሄ ጥያቄያቸው በየጊዜው ይቀጥላል። አሁን 3ኛቸው ነው። ይሄ ሁሉ ሲሆን ግን ማህበሩ ገና አልገቡም። ደሞዝም አልተጨመረላቸው። ነገር ግን በሌሎች ሰባት ስቴቶች ያሉ የኤርፖርት ሰራተኞች ይህን ጥያቄ ተቀባይነት አግኝቶላቸው የሚጠይቁት ነገር ተፈጽሞላቸዋል። እነዚህም ይፈጸምልናል የሚል ተስፋ ነው ያላቸው። ያነጋገርኳቸው መሪዎችም አሉ። የእነሱንም ዝርዝር በሙሉ ዛሬ ውሎዬን በተመለከተ በሌላ ጊዜ አቀርባለሁ።
እናመሰግናለን። ሰዓታችን ተገባደዋል።
የአሜሪካ ድምፅ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን በዚሁ ያበቃል። ያስተናግድናችሁ ቆንጅ ይታይና
አሉላ ከበደ ከብርሃን ኃይሉ አቀናባሪያችን፣ እንዲሁም ኦድሬስ ሪገስ ነበረ ቴክኒሻኑ ከትስታ በላቸው ዋና አዘጋጅና ከሌሎች ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ በሶስት ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። በሰላም ደሩ።